ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ጀመረ። ሰላም ጤና ያስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን፣ ዕለቱ አርብ ሰኔ 28 2011 ዓ.ም ፕሮግራማችንን ይዘን ቀርበናል። የምናስተናግዳችሁ ቆንጂ ይታየና አዳነች ፍስሐየንን። ንጉሡ ታምሬ ፕሮግራማችንን ይመራል። ለምሽቱ የያዝናቸውን ቅንብሮች እናስተዋውቅ።
የማጣራት ስራ በተለይ በእንደዚህ አይነቱ ከባድ ስለሆነ አሁንም ይሄ የማጣራት ቀጥሏል። አብዛኛው ሰው ይሄ የተያዘው በዕለቱ ነው ብለው፣ አብዛኛውም ደግሞ በራሱ ነው እጁን ይሰጥ። ይሄ ኃይል ፈቃደኛ ሆኖ እጁን ባይሰጥ፣ ይሄ ኃይል ሙሉ በሙሉ ተሳታፊ ቢሆን ኖሮ ማወቅ ያለባችሁ ምናልባትም አደጋው ከዚህ የከፋ ይሆን ነበር። ስለዚህ የአያያዙ ሂደት ህጋዊ ነው። በቂ ጥርጣሬ ያለባቸው ናቸው የተያዙት። እንደ ትናንት ነው፣ ጨለማ ቤት የለም።
የአማራ ክልል ፖሊስ ኮሚሽነር አበራ አዳሙን ድምፅ ነው የሰማ ነው።
የክልሉን ጸጥታ መዋቅር ከፌዴራልም አጋዥ ሆነው የሚመጡ አካላትንም በአጠቃላይ የሚመራው የክልሉ መንግስት ነው፣ የሚያስተባብረው የክልሉ መንግስት ነው። በፌዴራል ስርዓቱ መሰረት የተሰጠውን የክልሉን ስልጣን አንድ ኢንችም ቢሆን አሳልፎ አልሰጠም፣ ወደፊትም አይሰጥም። ስለዚህ ምንም አይነት በዚህ ደረጃ ተላልፎ የተሰጠ ስልጣንም የለም።
የክልሉ የመንግስት ጉዳዮች ኮሚኒኬሽንስ ጉዳይ ጽህፈት ቤት ኃላፊ አቶ አሳመኸኝ አስረስ ናቸው። በዛሬው ዕለት በአገሪቱ ወቅታዊ ጉዳዮች ዙሪያ በጋራ ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የሱዳን ለረጅም ጊዜ ተፋጠው የከረሙት ጦር ሰራዊቱና ተቃዋሚዎች በጋራ የሽግግሩን ወቅት ለመምራት ተስማሙ። ዘገባ ይኖረናል። ዘጋቢዎቻችን ወቅታዊ የኢትዮጵያ ሁኔታ ላይ ያተኮሩ የተለያዩ ዘገባዎችን አድርሰውናል። ለመጽሔት ክፍለ ጊዜ ይዘናል። አብራችሁ እንድታመሹ በአክብሮት እየጋበዝን አሁን ወደ ዓለም ዜና እናልፋለን። የአማራ ክልል የመንግስት ኮሚኒኬሽንስ ጉዳይ ጽህፈት ቤትና የክልሉ ፖሊስ ኮሚሽን በሀገሪቱ ወቅታዊ ጉዳዮች ዙሪያ በጋራ ጋዜጣዊ መግለጫ ሰጡ። ጀነራል አሳምነው ጽጌ በልዩ ሁኔታ ያስቀመጧቸው ያሏቸውን 218 የልዩ ፖሊስ አባላትም በቁጥጥር ስር መዋላቸውን በመግለጫው አመልክተዋል። ለፌዴራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተናግረዋል። አዲስ ሰልጥነው በወጡና በነባሩ ልዩ ፖሊስ መካከል የተፈጠረ ልዩነት የለም ሲሉ የአማራ ክልል ፖሊስ ኮሚሽን ኮሚሽነር አስገንዝበዋል። በዕለቱ አብይ ርዕስ በሰፊው ይቀርባል። የሱዳን ገዢ ወታደራዊ መማክርትና የዲሞክራሲ ደጋፊ ጥምረት የሲቪል መንግስት ለመመስረት በሚደረገው ጥረት በሽግግሩ ወቅት የስልጣን ክፍፍል ለማድረግ ተስማምተዋል። በጠቅላይ ሚኒስትር የሚመራ ነጻ መንግስት ማቋቋምን ያካትታል። ሁለቱ ወገኖች 3 ዓመታት ወይም ትንሽ ከዛ በበለጠ ጊዜ ወታደራዊ ኃይልና ሲቪል እየተፈራረቁ ሀገሪቱን የሚመሩበት ሉዓላዊ ካውንስል ለመመስረት መስማማታቸውን የአፍሪካ ህብረት ልዑክ ሙሐመድ ኤል ሐሰን ላባት ገልጸዋል። በመማክርቱ ውስጥ በወታደራዊ ኃይሉ 5 ሲቪሎች ደግሞ 5 መቀመጫዎች እንዲኖሯቸው እንደተስማሙም ላባት ጠቁመዋል። አንድ ተጨማሪ መቀመጫ ወታደራዊ ተመክሮ ላለው ሲቪል እንደሚሰጥም የአፍሪካ ህብረቱ ልዑክ ገልጸዋል። ዘጋቢያችን መሐመድ አልአሚን ከካርቱም ያጠናቀረው ዘገባ ቆንጅታይ ታቀርበዋለች።
ገዢው የሽግግር ወታደራዊ ምክር ቤትና የነጻነትና የለውጥ ኃይሎች ተቃዋሚ ህብረት ጠቅላላ ምርጫ ከሶስት ዓመታት በኋላ እስከሚካሄድ ድረስ በሚኖረው የሽግግር ወቅት ሀገሪቱን በጋራ ለማስተዳደር መስማማታቸውን ዛሬ ጠዋት ካርቱም ላይ በተሰጠው ጋዜጣዊ ጉባኤ ተገልጿል። የአፍሪካ ህብረቱ ሸምጋይ መሐመድ ሐሰን ሌባት ናቸው ስምምነቱን ይፋ ያደረጉት። ሁለቱ ወገኖች ሉዓላዊ የመማክርት ሸንጎ አቋቁመው በጋራ ሊመሩ ተስማምተዋል ያሉት የአህጉራዊው ህብረት ሸምጋይ የሚቋቋመውን የአስተዳደር ምክር ቤት የጦር ሰራዊቱና ሲቪሎቹ በተራ በሊቀመንበርነት ይመራሉ ብለዋል። ይህም ብቻ ሳይሆን በጠቅላይ ሚኒስትር የሚመራ ከወገንተኝነት ነጻ የሆኑ ባለሙያዎችን የሚያሳትፍ መንግስት ለማቋቋም ተስማምተዋል ብለዋል። የሽግግሩ ወታደራዊ ደርግ ምክትል ሊቀመንበር መሐመድ ሐምዳን ስምምነቱን በደስታ እንደተቀበሉት ገልጸዋል። ተግባራዊ ለናደርገው በሙሉ ቁርጠኝነት ተዘጋጅተናል ሲሉም አክለዋል። ከተቃዋሚው ህብረት ጋር ሆነን መላው የሀገሪቱ ህዝብ በሽግግሩ ወቅት ውክልና አግኝቶ እንዲሳተፍ እንሰራለን ሲሉም አክለዋል። የፖለቲካ ባለድርሻዎች በሙሉ ሌሎችን የፖለቲካ ፓርቲዎች፣ የታጠቁ እንቅስቃሴዎችና በአብዮቱ የተሳተፉ ወጣቱን፣ ሴቶችን፣ ሌሎችንም ጨምሮ ማንም ከሽግግሩ ሂደት የማይገለል መሆኑን ለማረጋገጥ እንሰራለን ሲሉም አክለዋል። የተቃዋሚዎች ህብረቱ አመራር አባልና የሱዳን ኮንግረስ ፓርቲ ሊቀመንበር ኦመር አልዲጌር በበኩላቸው ለሀገራችን ብልጽግና ጽኑ መሰረት የሚሆን ስምምነት ነው ሲሉ ገልጸውታል።
بعد 30 عاما من حكم الانقاذ العضوض استطاع السودانيون
ለሰላሳ አመታት በዚያ በተወገደው መጥፎ አገዛዝ ስር የኖረው የሱዳን ህዝብ የኋላ ኋላ ድል ለነጻነትና ለዲሞክራሲ እንደሚሆን አረጋግጧል ነው ያሉት። በተደረሰው ስምምነት መሰረት የሽግግር ፓርላማ የማቋቋሙ ሂደት ከሶስት ወር ላልበለጠ ጊዜ ተላልፏል። በሲቪሎች ላይ የተፈጸሙ ግድያዎችን የሚመረምር ነጻ ብሔራዊ ኮሚቴ እንደሚቋቋምም ተገልጿል።
አፍሪካውያን ፍልሰተኞች የተሳፈሩበት ጀልባ ቱኒዚያ ጠረፍ ላይ ሰምጦ 83 ሰዎች አልቀዋል። 3 ሰዎች ለመትረፍ ችለዋል ይላል የጠረፍ ጥበቃ ኃይል። ጀልባው ዙዋራ ከተባለች የሊቢያ ከተማ ተነስቶ ሰዓታት ካለፉ በኋላ ከሁለት ቀናት በፊት ሜዲትራኒያን ባህር ላይ መስመጡ ተዘግቧል። አንድ በህይወት ተርፎ የነበረ ሰው ወደ ኋላ ሆስፒታል እንደሞተ ታውቋል። ጀልባው ከአቅሙ በላይ ብዛት ያላቸው ሰዎችን አሳፍሮ እንደነበር የቀይ መስቀል ማህበር ጠቁሟል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ በመጪው ዓመት በሚካሄደው የህዝብ ቆጠራ ጥያቄዎች ውስጥ የዜግነት ጥያቄ እንዲታከልበት የሚያስማማ ምክንያት እንዲቀርብ አለያም አያስፈልግም የሚባል ከሆነ ለመወሰን ፍርድ ቤት የሰጠው የጊዜ ገደብ ዛሬ ነው። ስለሆነም የዩናይትድ ስቴትስ መንግስት ጠበቆች እየተሯሯጡ ናቸው። ይህንን ውሳኔ የተገዳደሩት የዩናይትድ ስቴትስ ፌዴራል ፍርድ ቤቶችና ክፍለ ግዛቶች ማብራሪያ እየጠየቁ ነው። ምክንያቱም የዜግነት ጥያቄ ሳይነሳ በህዝብ ቆጠራ ወቅት የሚቀርቡት ጥያቄዎች መጠናቀቅ ላይ በደረሱበት ወቅት የፍርድና የንግድ ሚኒስትሮች ቀልብ ሰውታልና። የሀገሪቱ ጠቅላይ ፍርድ ቤት በየአስር ዓመታቱ በሚካሄደው የህዝብ ቆጠራ የዜግነት ጥያቄ እንዲነሳ መንግስት ያቀረበው ምክንያት አይመጥንም የሚል ብይን ሰጥቷል። የህዝብ ቆጠራው በታቀደበት ጊዜ ለማድረግ እንዲቻል የዜግነት ጥያቄ ሳይታከልበት እንደሚካሄድ የህግና የፍርድ ሚኒስቴር ባለፈው ማክሰኞ ባስታወቁበት ወቅት ጉዳዩ መፍትሄ የተገኘለት መስሎ ነበር። ይሁን እንጂ ፕሬዚደንት ትራምፕ በተከታታይ ባስተላለፏቸው የትዊተር መልእክቶች ግርታን አስከትለዋል። የዜግነት ጥያቄ መልስ ወሳኝ በመሆኑ በዛውን ገፋበታለን ነው ያሉት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የትላንቱ የሀገሪቱ 243ኛ የልደት በዓል ሳሉት ቱ አሜሪካ ማለት ሰላም ለአሜሪካ በሚል መሪ ቃል ከተለመደው ወጣ ባለ ፈንጠዝያ እንዲከበር አድርገዋል። አንዳንድ ነቃፊዎች ታዲያ የግብር ከፋዮቹ ገንዘብ እንዴት በእንዲህ አይነት አከባበር ሊውል እንደቻለ ምርመራ እንዲደረግ እየጠየቁ ነው። ትራምፕ ትናንት ማታ በዋሽንግተን የተደረገውን የዩናይትድ ስቴትስ የነጻነት ቀን በዓልን በአስተናጋጅነት መርተዋል። የፈንጠዝያውን ትርኢት በሕይወት ውስጥ አንዴ የሚታይ ትርኢት ብለውታል። ትራምፕ የወታደራዊ ጀት በረራውን፣ የታንኮችን ትርኢቱን፣ የአገር ወዳድነት ሙዚቃን በማስተዋወቅ ራሳቸው መርተው በሊንከን መታሰቢያ ቦታ ላይ ረጅም ንግግር አድርገዋል። በስልጣን ላይ ያለ ፕሬዚደንት በዋሽንግተን ብሔራዊ አደባባይ ላይ ንግግር ሲያደርግ ለሰባ ዓመታት በሚጠጋ ጊዜ ውስጥ የመጀመሪያው ነው። ለነጻነት በዓሉ የወጣው ገንዘብ ምን ያህል እንደሆነ በውል ባይታወቅም የመግቢያና የመዝናኛ ወጪ ባለፈው ማክሰኞ ዘግቧል።
በመጨረሻም 2 ሚሊዮን በርሜል የሚሆን የኢራን ነዳጅ ዘይት የጫነ በድብቅ እያስወጣ ነው በሚል የተጠረጠረ የኢራን መርከብ ጂብራልተር ጠረፍ ላይ በመያዙ በዋሽንግተንና በቴህራን መካከል ያለውን ውጥረት አባብሷል ተብሏል። ወደ ሶሪያ ያመራ የነበረ የሚመስለው መርከብ በያዝነው ሳምንት በብሪታንያ የሮያል መሪን የተያዘው በዩናይትድ ስቴትስ ትዕዛዝ ነው ይላሉ የኢራን ባለስልጣኖች። የዋይት ሀውስ ቤተ መንግስት የብሔራዊ ጸጥታ አማካሪ ጆን ቦልተን የመርከቡን መያዝ በመልካም ተቀብለውታል። በጣም ጥሩ ዜና ነው። በአውሮፓ ህብረት የተጣለበትን ማዕቀብ በመጣስ የኢራንን ነዳጅ ዘይት ጭኖ ሲያበቃ ወደ ሶሪያ ሲያመራ የነበረው ግሬስ ዋን ሌደን መርከብ በብሪታንያ ተይዟል ሲሉ ቦልተን በትዊተር አስተላልፈዋል። አሜሪካና ወዳጆቻችን ሀገሮች የቴህራንና የደማስቆ መንግስታት የህገ ወጥ ንግድ ተጠቃሚ እንዳይሆኑ መግታቱን እንቀጥላለን ሲሉም አክለዋል። ቴህራን ትናንትና ህገ ወጥ ስላለችው መያዝ ማብራሪያ እንዲሰጡ የብሪታንያን አምባሳደር ወደ ውጭ ጉዳይ ሚኒስቴሯ አስጠርታለች። የብሪታንያ ባለስልጣናት ግን የአውሮፓ ህብረት በሶሪያ መንግስት ላይ የጣላቻቸውን ማዕቀቦች የማስከበር ህጋዊ ግዴታ አለብን ብለዋል። ለሰዓቱ ያለን ዜና አድማጮች በዚሁ ያበቃል። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ምሽት ፕሮግራማችን ነው። እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን ቆዩ። የምናስተናግዳችሁ ቆንጆ ይታየና
አዳነች ፍስሐዬን። መግቢያው ላይ እንዳልነው በርከት ያሉ ዘገባዎች አሉን። ከአማራ ክልል ባለስልጣናት የተሰጠው ጋዜጣዊ መግለጫ በአብይ ርዕስ ይቀርባል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በትናንቱ የነጻነት በዓል ላይ ያደረጉትን ንግግር የተመለከተ ሰፋ ያለ ዘገባ ይኖረናል። አትላንታ ላይ የታደሙት ኢትዮጵያውያን አመሻሽና አዋዋል በስፍራው ካሉት ባልደረቦች እንሰማለን። በሁለተኛው አጋማሽ ቤንሻንጉል ጉሙዝ ውስጥ ወደ ቀያቸው የተመለሱ ተፈናቃዮች ቅሬታ ይሰማል። ሌሎችም ከኢትዮጵያ የደረሱን ዘገባዎች አሉ። አሁን ወደ ምሽቱ አብይ ርዕስ እንላለን።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትና የክልሉ ፖሊስ ኮሚሽን በአገሪቱ ወቅታዊ ጉዳዮች ዙሪያ የጋራ ጋዜጣዊ መግለጫ ሰጡ። ጀነራል አሳምነው ጽጌ በልዩ ሁኔታ ያስቀመጧቸው ያሏቸውን 218 የልዩ ኃይል ፖሊስ አባላትም በቁጥጥር ስር ማዋላቸውን በመግለጫው አመልክቷል። ለፌዴራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተናግረዋል። አዲስ ሰልጥነው የወጡና በነባሩ ልዩ ኃይል ፖሊስ መካከል የተፈጠረ ልዩነት የለም ብለዋል የአማራ ክልል ፖሊስ ኮሚሽን ኮሚሽነር። መግለጫውን የተከታተለችው አስቴር ምስጋናው ተከታዩን አጠናቅራለች።
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራዳሙና የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሃኝ አስረስ በወቅታዊ ጉዳዮች ላይ ዛሬ በጋራ ጋዜጣዊ መግለጫ ሰጥተዋል። በቅርቡ በአማራ ክልል ተከስቶ በነበረው የመፈንቅለ መንግስት ሙከራ ጋር በተያያዘ የክልሉ መንግስት ስልጣኑን ለፌዴራል መንግስት አሳልፎ ሰጥቷል። በክልሉ ልዩ ኃይል ፖሊስ መካከል መከፋፈል ተፈጥሯል። ያለበቂ ማስረጃ ተጠርጣሪዎች እየተያዙ ነው ተብለው በሚወሩ አልባልታዎች ላይ ግልጽ መረጃ ለመስጠት ነው ብለዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሃኝ አስረስ በቅርቡ በክልሉ ተከስቶ የነበረውን አለመረጋጋት ተከትሎ የክልሉ መንግስት ለፌዴራል መንግስት ስልጣኑን አሳልፎ ሰጥቷል የሚባለው ወሬ ከእውነት የራቀ ነው ብለዋል።
የክልሉን ጸጥታ መዋቅር ከፌዴራልም አጋዥ ሆነው የሚመጡ አካላትንም በአጠቃላይ የሚመራው የክልሉ መንግስት ነው፣ የሚያስተባብረው የክልሉ መንግስት ነው። በፌዴራል ስርዓቱ መሰረት የተሰጠውን የክልሉን ስልጣን አንድ ኢንችም ቢሆን አሳልፎ አልሰጠም፣ ወደፊትም አይሰጥም። ስለዚህ ምንም አይነት በዚህ ደረጃ ተላልፎ የተሰጠ ስልጣንም የለም።
በዚህ ጉዳይ ላይ የክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙም ትኩረት ሰጥተው ተናግረዋል።
ይሄ የሚመራው በአማራ ክልል ፖሊስ ብቻ ነው። ከፌዴራል የመጣው የምርመራ ቡድን ወይም የፌዴራል አካላት የመጡት ከዛ ምናልባት በቴክኖሎጂ እንዲያግዙን እንጂ በዋናነት ጉዳዩን የምንመራው ምርመራውም የሚካሄደው በክልሉ ፖሊስ መሆኑን ግልጽ ላደርግላችሁ እወዳለሁ። የጸጥታ ስራ ዓለም አቀፋዊ ነው፣ መንደር አይደለም። ዩኒፎርም አለም አቀፋዊ ነው። በቅርጹ የአማራ ፖሊስ ልትለው ትችላለህ፣ የኦሮሚያ ፖሊስ ልትለው ትችላለህ፣ የደቡብ የትግራይ ፖሊስ ልትለው ትችላለህ። ስራው ግን አንድ ነው። ክልሉን አካባቢውን ይጠብቃል፣ ከዛም ኢትዮጵያን ይጠብቃል። ስለዚህ ፌደራልን መንግስት ወይም ኢትዮጵያንና አማራን ነጥሎ ሁለቱን በጠላትነት እንዲተያዩ የሚያደርግ የጸጥታ ስራ አደገኛ ነው። በእኛ በኩልም አንቀበለው። ነገም ተነገ ወዲያም ከፌዴራል ጋር እንሰራለን፣ ፌዴራልም የኛ ነው ብለን ነው የምናምን። ለፌዴራል እኛም እገዛ እናደርጋለን፣ ፌዴራል ለእኛም እገዛ ያደርጋል። ሲስተሙ ይግባን። ፌዴራል ስቴት ነው ኢትዮጵያ ውስጥ ያለው ገቨርናንሱ። ይሄ ሊገባን ይገባል። ልክ ሁለት ሀገር እንደሆነ አድርጎ ከፌዴራል የሚመጣን ኃይል እንደ ጠላት ማየት አደገኛ ነው፣ ኢትዮጵያን የሚያፈርስ ነው።
ኮሚሽነር አበር አያይዘው በክልሉ ልዩ ኃይል ፖሊስ በነባሩና በአዲሱ መካከል መከፋፈል ተፈጥሯል ለሚባለው ወሬም ማስተባበያ ሰጥተዋል።
የአማራ ልዩ ኃይልና አማራ አንድ ናቸው። አሁን የመጣ ልዩ ኃይል የቀደመ የነበረ ልዩ ኃይል የሚባል ነገር በእኛ ውስጥ የለም። ልዩ ኃይል ልዩ ኃይል ነው። ወጥ የሆነ አንድ የአማራ ፖሊስ አለ። የአማራ ፖሊስ ኃይል በስሩ የተለያዩ የስራ ክፍሎች አሉት። በቅርብም የሰለጠነው ልዩ ኃይል ቀደም ሲልም የሰለጠነው ልዩ ኃይል ነው። ይሄ እኮ የቅደም ተከተል ጉዳይ እኮ ነው፣ የሲኒየሪቲ ጉዳይ እኮ ነው እንጂ እኮ ሁሉም ፖሊስ ነው። የተለየ ተልዕኮ ያለው ፖሊስ የለም። የፖሊስ ተልዕኮ የወንጀልን መከላከል ነው፣ የህዝብን ሰላምና ደህንነት መጠበቅ ነው። ስለዚህ አሁንም የምናደራጀው ልዩ ኃይላችን ከዚህ አንጻር ነው። አንድነቱ የተለያየ ነው፣ ልዩነት አለ። በነባሩና በአዲሱ የሚባል ነገር የለም፣ እንደሚወራው አይደለም።
ሰኔ 15 ቀን 2011 ዓ.ም በተካሄደው መፈንቅለ መንግስት ሙከራ የተሳተፉ 218 ተጠርጣሪዎችን በቁጥጥር ስር የመዋል ስራ የተሰራ መሆኑን የጠቆሙት ኮሚሽነሩ ሁሉም በበቂ ማስረጃ የተያዙ ሲሆን አያያዛቸውም ቢሆን የሰብአዊ መብታቸውን በጠበቀ መልኩ ነው የተያዙት ብለዋል።
የአርሶ አደር ታጣቂዎች ያለምንም ደም መፋሰስ በብዛት ሰዎችን ይዘዋል። በዚህ መንገድ አርሶ አደር እየያዘ ያመጣቸው ሰዎች ቁጥር 141 ነው። የጸጥታ መዋቅሩ መረጃ ቢደርሰውም በዋናነት ግን በዚህ የተሳተፈው አርሶ አደሩ ነው፣ ሚሊሻው ነው። ክብር ይገባዋል የአማራ አርሶ አደር። ወደ 218 የሚሆኑ ለብቻ ጀነራል አሳምነው አስቀምጧቸው ከነበሩት የልዩ ኃይል አባሎቻችን ውስጥ ሁሉም ተይዘዋል። ከነዚህ ከተያዙት ውስጥ 113ቱ ቀላል የሚባል ጥርጣሬ ነው ያለን፣ ለይተን አስቀምጠናል። በቅርብ ጊዜ ውስጥ የእነዚህ ጉዳይ ውሳኔ ያገኛል። ከዚህ ውስጥ 105 የሚሆኑት ደግሞ በተወሰነ መንገድ ከሌሎች ለየት ባለ መንገድ ተጠርጣሪ ስለሆኑ በእነሱ ላይ አሁን ምርመራ ቀጥለናል። ይሄ ማለት 105ቱ ሁሉ ወንጀለኛ ነው ማለት አይደለም። ታውቃላችሁ፣ የማጣራት ስራ በተለይ በእንደዚህ አይነት ወቅት ከባድ ስለሆነ አሁንም ይሄ የማጣራት ቀጥሏል። አብዛኛው ሰው ይሄ የተያዘው በለቱ ነው፣ አብዛኛውም ደግሞ በራሱ ነው እጁን የሰጠ። ይሄ ኃይል ፈቃደኛ ሆኖ እጁን ባይሰጥ፣ ይሄ ኃይል ሙሉ በሙሉ ተሳታፊ ቢሆን ኖሮ ማወቅ ያለባችሁ ምናልባትም አደጋው ከዚህ የከፋ ይሆን ነበር። ስለዚህ የአያያዙ ሂደት ህጋዊ ነው። ቤት የለም። እንደ ትናንትና ብቻን መታሰር የለም። ወንድሞቻችን ናቸው። ተሳስተው ሊሆን ይችላል፣ ተሳስተዋል።
በየደረጃው ባሉ የክልሉ አመራሮች መካከል መከፋፈል ተፈጥሯል ተብሎ ለሚወራው ወሬም የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ የሚከተለውን ነው ያሉት።
እንደሚባለውና አንዳንድ የሀሰተኛ ወሬዎች እንደሚነዙት ክፍፍል አለ እንደሚባለው አይደለም። ምንም አይነት ክፍፍል የለም በአመራሩ መካከል። በአሁኑ ሰዓት ከላይ እስከታች የአመራር መናበብ አለ። ቼን ኦፍ ኮማንዱን ጠብቆ ነው እየተሰራ ያለው። በዓላማ ምንም ልዩነት የለም። አመራሩ የበለጠ ቁጭት ውስጥ ገብቶ አሁን ያለው መንፈስ በጣም ትልቅ ነው።
በመጨረሻም አቶ አሰማሀኝ እንደተናገሩት በጥቃቱ የተጓደሉ የመንግስት የስራ ኃላፊዎችን ለማሟላት እየተሰራ ሲሆን የሚሟሉት የመንግስት የስራ ኃላፊዎች ዝርዝርም በቅርቡ ለህዝብ ይፋ እንደሚሆን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የዩናይትድ ስቴትስ የነጻነት ቀን ትላንት ዋሽንግተን ዲሲ ላይ ሲከበር ከወትሮው ለየት ያለ ገጽታ ነበረው። በዚህ የነጻነትን ቀን በዓል ላይ የአሜሪካ ፕሬዚደንት ንግግር ሲያደርግ የመጀመሪያው የሆኑት 45ኛ ፕሬዚደንት ዶናልድ ትራምፕ ከታሪክ እያጣቀሱ የሀገር ፍቅር ስሜትን ለማጉላት ጥረዋል። ሰለሞን አባተ ዝርዝሩን ይዟል።
የአሜሪካን ወታደራዊ ጉልበት ለዓለም ማሳየት፣ ስለ አሜሪካ የተለየች አገርነት እማኝ ማጣቀስ፣ የዛሬ አቋሟን ማስገንዘብ፣ የአሜሪካን የተስፋና የስኬት ምድርነት አስረግጦ ማስረዳት ሳሉት ቱ አሜሪካ ብለው የጠሩት የትናንት ክብረ በዓልና ንግግራቸው ማዕከል ነበር ለፕሬዚደንት ዶናልድ ትራምፕ። ፕሬዚደንቱ ለዚህ ኖር ለአሜሪካ ወይም ሰላም አሜሪካ ንግግራቸው ደጋፊዎቻቸው ብዙ የመሆናቸውን ያህል ይህንን ወገናዊነት የሌለውን በዓል የፖለቲከኞቻቸውም ጥቂት አይደሉም። በዚያ ላይ ለዚህ ራሳቸውን ለማስተዋወቅ ተጠቅመውበታል የሚሉትን መድረክ ለማዘጋጀትና ትርኢቶቹን ለማስተናገድ ያዋሉት የግብር ከፋዩን ገንዘብ ነው የሚሉ ወቃሾችም አሉ። የትናንቱ ጁላይ 4 የነጻነት ክብረ በዓል ከወትሮው በተለየ ሁኔታ የጦር ጀቶችና የግንባር ብረት ለበስ መሳሪያዎች የወጡበትና የታዩበት ነበር። እናም ፕሬዚደንቱ ያንን በሀገራቸው የ243 ዓመትና የአውን የነጻነት ቀን የአደባባይ ንግግራቸውን አደረጉ። ኖር ለአሜሪካ።
We celebrate our history, our people, and the heroes who proudly defend our flag.
አችንን እናከብራለን።
መንፈሳችን አሉ ፕሬዝደንቱ መላቀንና ጀብዱን ድፍረትና መተማመንን መታመንና ፍቅርን የሚመጥንና የሚገልጽ ይህች ሀገር በዓለም ታሪክ ውስጥ እጅግ የተለየች ሀገር እንድትሆን አድርጎ የገነባ መንፈስ ነው። ፕሬዝደንት ትራምፕ አክለውም አሜሪካ በራሷም ቢሆን ዛሬ የምትገኝበት አቋሟ ከመቼውም ጊዜዋ የበለጠ እጅግ ለታላቅነታችን ያደረግነው ትግል የአዳዲስ ግኝቶችና የፈጠራዎች ባህል ይተረተሩ ዘንድ ምክንያት ሆኗል ያሉት ትራምፕ ቶማስ ኤዲሰን አምፑልን እንዲያስብ፣ አሌክዛንደር ግራሃም ቤል ስልክን እንዲፈጥር፣ ራይት ወንድማማቾች ወደ ሰማይ እንዲያዩና ለመጪው ታላቅ ዘመን መሠረት እንዲያኖሩ እንደ መራቸው ተናግረዋል።
For Americans, nothing is impossible.
ለአሜሪካውያን የማይቻል ነገር ከቶ አንድም
የተሰየመ ተግባር አንስተው ጠፈርተኞቿ የአሜሪካን ባንዲራ ጨረቃ ላይ መትከላቸውን አስታውሰዋል። አሁንም አሉ ትራምፕ
We're going to be back in the moon very soon and someday
ባንዲራችንን እንተክላለን።
በነጻነት ቀን በዓል ወቅት ፕሬዚደንት ተናግሮ የማያውቀውን ያህል የተቃውሞም ሆነ የድጋፍ ሰልፍም ተደርጎ ታይቶም አይታወቅ። እንዲያው አንድ ሆኖ አደባባይ ወጥቶ በየመንደሩም በሙዚቃና ብርችት በዓሉን ከማክበር ይልቅ ትናንት ግን ያ ባህል ተሰብሯል። በፕሬዚደንት ትራምፕ አምሳያ የተሰራ የሕፃን አሻንጉሊት ፊኛና ከመጸዳጃ ቤት የትዊተር መልእክቶችን የሚያስተላልፍ ሮቦት ትራምፕን ጨምሮ ገጽታዎቻቸውን በበጎ የማያሳዩ ምስሎች፣ መፈክሮችና ፖስተሮችም ነበሩ።
I think it's very clear the president is politicizing a non-partisan event particularly by putting himself in the middle of it.
ፕሬዝደንቱ ራሳቸውን የክንዋኔዎች ሁሉ ማዕከል አድርገው ጀቶችና ታንኮችን አመጡና ወገናዊነት የሌለውን በዓል የፖለቲካ መድረክ አደረጉት።
እነዚያን ጀቶችና ታንኮች ታዲያ በግብር ከፋዩ ገንዘብ አምጥተው እንደ ትናንሽ መጫወቻዎቻቸው አድርገዋቸዋል ብላለች። በአደባባዩ ላይ የነበረችው አማንዳ ዋይትሄድ ለባልደረባዬ ፓትሲ ዊዳኩስኳራ ባካፈለቻት ሐሳቧ። ላንስ ሳይመን የሚባል ሌላ ተሰላፊ ደግሞ ፕሬዚደንቱን በከፋፋይነት ይከሳል።
I think Trump is a very divisive president. He does not fundamentally know
Trump በጣም ከፋፋይ ፕሬዚዳንት ይመስሉኛል። ልክ በሆነና ልክ ባልሆኑ ነገሮች መካከል ያለውን ልዩነት ጨርሶ አያውቁም።
ደጋፊዎቻቸው ደግሞ አድናቆታቸውን አላሳነሱባቸውም። ጂል ዳንኤልስ አንዷ ነች።
I think he's doing everything he needs to do to celebrate the country and to
ሀገሪቱን ለማክበርና ህዝባቸውን የተረሱ አሜሪካውያንን ለመደገፍ ማድረግ ያለባቸውን ሁሉ ያደረጉ ይመስለኛል።
ጄምስ ካሊንስ ሌላ የትራምፕ ደጋፊ ነው።
We have all of our enemies. They come out and they do these grand displays with their military equipment. They talk a bunch of
ጠላቶቻችን ብዙ ናቸው። የጦር ጥድቆቻቸውን በየአደባባዩ በግዙፍ ሰልፎች ያሳዩናል። ስለ ዩናይትድ ስቴትስ ያልረባ ዝባዝንኬውን ሁሉ ያወሩ እንደሚያሸንፉን ይናገራሉ። መልካም እኔ የአሜሪካ ጠላት ብሆን ኖሮ አሁን እፈራ ነበር።
የዚህን ወታደራዊ ጥንካሬን የማሳየትን ሐሳብ አጥብቀው ከሚጠሉ ሰዎች አንዷ የሆኑት ኦስተን የሚገኘው የዩኒቨርሲቲ ኦፍ ቴክሳስ የፕሬዚደንታዊ ጥናቶች መምህር ሸነን ባው ኦብራያን አድራጎቱ የዩናይትድ ስቴትስን ገጽታ ያበላሻል የሚል እምነት አላቸው።
Our strength is the citizens. Our strength is our deep patriotism to this country.
ጥንካሬያችን ዜጎች ናቸው። ጥንካሬያችን ለዚች ሀገር ያለን ጥልቅ ፍቅር ነው። ጥንካሬያችን የሚፈልቀው ከህዝባችን ነው፣ ከህገ መንግስታችን ነው። ዝም ብሎ ከጦሩ አይመጣም። እንዲህ አይነቱ ነገር ዩናይትድ ስቴትስ በእውኑ ስላላት ማንነቷ የተሳሳተ አመለካከት የሚፈጥር ይመስለኛል።
ስለነዚህ አይነት አስተሳሰቦች ዋይት ሃውስ መልስ ሲሰጥ ሐሳቡ በርግጥ የሀገር ፍቅር ስሜትን ማጠናከር ላይ ያነጣጠረ እንጂ ፖለቲካ አይደለም ይላል። ለትናንቱ ክብረ በዓል በሚሊዮኖች የሚቆጠር ዶላር እንደወጣ እንዲያው በጭምጭምታ ቢሰማም ቤተ መንግሥቱ እስካሁን ምንም አላለም።
ሰለሞንን ለዘገባው እናመሰግናለን። አሁን ደግሞ ወደ ኢትዮጵያ አማራ ክልል እናመራለን። የብሪጋደር ጀነራል አሳምነው ጽጌ ባለቤት ወይዘሮ ደስታ አሰፋ በቁጥጥር ስር መዋላቸውን ልጃቸው ለአሜሪካ ድምፅ ገልጻለች። ፖሊስ ግለሰቧ በቅርቡ በባህር ዳርና በአዲስ አበባ ከተማ ከተፈጸመው ከፍተኛ ጥቃት ጋር በተያያዘ ተጠርጥረው መታሰራቸውን አረጋግጧል። ጽዮን ግርማ ዩናይትድ ስቴትስ ካሊፎርኒያ የምትገኘው ልጃቸው ማህሌት አሳምነውን አነጋግራለች። ቀጥሎ ይቀርባል።
ዩናይትድ ስቴትስ ከመጣች 2 ዓመት እንደሆናት አባቷ ከእስር ከተፈቱ በኋላ እንዳላገኘቻቸው የምትናገረው ማህሌት አሳምነው አሁን ደግሞ የእናቷ ወይዘሮ ደስታ መታሰር እንዳሳሰባት ትናገራለች። አነጋግሬያት ነበር።
የመጀመሪያ ልጅ ነኝ እኔ። አጠቃላይ 4 ነን፣ አንድ ሴት 3 ወንዶች።
ምን ያህል ጊዜ ሆኖሻል እዚህ ከመጣሽ?
ብዙ አልቆየውም እዚህ ሀገር ከመጣው 1-2 ዓመት።
ስለዚህ ኢትዮጵያ ሄደሽ ነው አሁን የተመለስሽው?
ለቀብር ኢትዮጵያ ሄጄ ነበረ። ትላንትና ነው የገባሁት።
ወላጅ እናትሽ ማን ይባላሉ? ና እንደው መቼ ነው የታሰሩት? እስቲ ንገሪን።
ደስታ አሰፋ ትባላለች። የታሰረችው ሐሙስ ነው። ከቤት ነው መጥቶ የወሰዷት ያሉኝ። በስልክ ነው የሰማሁት። እኔ በሰላም መግባቴን ልነግራት ስደውል አጋጣሚ አላገኘኋትም።
መቼ ነበር የመጣሽው?
እኔ የመጣሁት ትላንትና ነው።
ተሰነባብታችሁ ነው የመጣሽው?
አዎ፣ ኤርፖርት ድረስ ሸኝታኛለች። ከዛ ወደ ቤት መመለሷን የዛን ቀን ቼክ አድርግ ያለው ፕሌኑ እስኪነሳ ስደውላት ስለነበረ ከዛ ሰዓት ድረስ አግኝቻታለሁ። ለመጨረሻ ሰዓት ያው እዚህ ከገባሁ በኋላ በሰላም መግባቴን ልነግራት ስደውል አላገኘኋትም። ፖሊሶች መጥተው ከቤት ወስደዋታል አሉ።
የት ነበር የሚኖሩት?
የምትኖረው እዛው አሸዋ ሜዳ አካባቢ ነበረ። አሁን የምትገኘው ቡራዩ አካባቢ ያለ ፖሊስ ጣቢያ ነው።
እሳቸው አዲስ አበባ ነበር የሚኖሩት እና ጀነራል አሳምነው ደግሞ ባህር ዳር ነበር የሚኖሩት?
አይ አዲስ ያው አዲስ አበባ ድሮ አዲስ አበባ ስለምንኖር እዛም አለ እዛ ነው የምናርፈው። እና አጋጣሚ ያው እሱ አሁን ከተፈታ በኋላ ስራ ከጀመረ በኋላ ወደ ባህር ዳር ስለሄደ እዛ ነበረች፣ እዛም ትሄዳለች። ያው እዚህም ቤተሰብ ስላለን አንዳንዴ ስትመጣ እዚህ ነው የምታርፈው። ባህር ዳር ስራ ስለተቀየረ ነው ምክንያቱ የሄደችበት ነ
አሁን የሚኖሩት በቋሚነት አዲስ አበባ ነበር ማለት ነው? አሸዋ ሜዳ አካባቢ
ወደ ባህር ዳር አልተመለሰችም። አጋጣሚ እሱም ሲሞት ባህር ዳር አልነበረችም።
አሁን የት እንዳሉ በምን ሁኔታ ላይ እንዳሉ የደረሳችሁ መረጃ አለ?
አሁን ያለችው ፖሊስ ጣቢያ ነው፣ እዛ ቡራዩ አካባቢ። አሁን ለሐምሌ 12 ቀጠሮ ሰጥተዋታል የሚል መረጃ ነው ያለኝ።
ምንድን ነበር የሚሰሩት ወላጅ እናትሽ?
ከኢትዮጵያ ውጭ ነበር የምትኖረው። ለረጅም አመት 18 አመት በላይ ከኢትዮጵያ ውጭ ኖራለች እና አሁን ለሱ ሲፈታ ነው ለአስቴር የገባችው። እኔ የግል ስራ ነበር የምትሰራው። በቃ ተቀጥራ አልነበረም ገና ኢትዮጵያ። 1 አመቷ ነው ከገባችው። ራሱ
የት ሀገር ነበር የሚኖሩት?
ቤይሩት ሊባኖስ።
እና ልጆቹን ማን ያሳድግ ነበር? ቀሪዎቹ
ልጆቹ አሉ። ያው ከተለያየ እናት ነው የተወለድነው።
ከተለያየ እናት ነው የተወለዳችሁት?
3ቱ ከሌላ እናት ነው የተወለዱት። እኔ ከደስታ ነው የተወለድኩት።
አንቺ ነሽ የመጨረሻ?
የመጀመሪያ።
ስለዚህ ጄኔራል አሳምነው ከሳቸው በኋላ ሌላ ሚስት አግብተው ነው የወለዱት?
አዎ አግብተው ነበረ። አሁን መጨረሻ ላይ ያው ከማዘር ጋር አንድ ላይ ነበሩ።
እንደገና ተመልሰው ማለት ነው?
አዎ አዎ።
ያለፈው 1 አመት ነበር ማለት ነው ግንኙነታቸው?
አሁን ከተፈታ በኋላ የነበረውን ጊዜ አብረው ነበሩ። ከዛ ውጭ በማን ትመጣለች ኢትዮጵያም ስትመጣ ሁሌ እንጠይቀው ነበረ እየሄድን እስር ቤት ከዛ ነበር።
ስለዚህ የሌሎቹ 3 ልጆች እናትስ አሉ? አልታሰሩ?
አለች። አዎ አልታሰረችም።
በተለየ ለጥርጣሬ የሚያበቃ ምክንያት አለ ወደ እናትሽ የሚያመለክት?
ምንም አይነት ወደ ጥርጣሬ ምንም አይነት ነገር የለም። እሷ እንደ አይነት ነገር ውስጥ ገብቶሻል እሱ ከተፈታ ብላ ፎይ ብላ ነገሯን ገብቶ ለመኖር ነበር የገባችው። አሁን ደግሞ ይሄ ነገር ከተፈጠረ በኋላ ለይ ቤተሰብ እንደሆነ አላቀም። ለምን እንደወሰዳትም ለምን አሳም ለ12 ትረስም መቅጠል ባስፈልጋል አላቀም። ምንም ንብረትም ምንም አሉ ከዚህ ጋር ምንም ያገናኘው ነገር የለም። ረጅም አመት ሙሉ ሰው ሀገር ነበረች ገብቶሻል። ረጅም አመት ሰው ሀገር ሰርታ ያፈራችው ነው ሄደው የወሰዱበት ቤት አሁን የራሷ ቤት ነበረ።
ስለዚህ አረብ ሀገር ቆይተው ነው ሰርተው የመጡት ነው የምትይኝ? ለጥያቄ መፈለጋቸው እንግዲህ ወላጅ አባትሽ ጄኔራል አሳምነው ጽጌ በከፍተኛ ወንጀል ተጠርጥረው እንደነበረ መፈንቅለ መንግስት ሙከራ ከዛም አልፎ በሰዎች ግድያ በከፍተኛ ወንጀል ተጠርጥረው እያለ ነው ህይወታቸው ያለፈው እና አሁን ደግሞ እናትሽ በጥርጣሬ መወሰዳቸው እንግዲህ ፖሊስ ሁኔታውን ሊያጣራ ከሆነ ምንድን ነው ያንቺ ቅሬታ? በጥርጣሬ ተወስደው ቢጣራ
ምንም አትሊስት በዋስ መብቷ ተጠብቆላት ገብቶሻል። የትም አትሄድም እዛው ነው ያለችው። ውጭ ሆና መከታተል ትችላለች። ሁለተኛ ደግሞ የትዳር ነገር ገብቶሻል። የቤተሰባዊ ጉዳይ ሌላ ነገር ነው። ገና ሀዘኑ ራሱ አልወጣልንም። በስነ ስርዓት በደንብ ሳይወጣልን ሌላ ነገር አሁን ተቀቀን ውስጥ ነው ያለ ነው። ሌላ ደግሞ ምንድን ነው የምንጠብቀው? ምንድን ነው የሚመጣው? አሁንስ ደግሞ ሌላ ተረኛ ማን ነው እያለን ነው እየጠበቅን ያለ ነው።
ከአባትሽ ጋር ትገናኙ ነበር? ከአንቺ ጋር ቅርበታችሁ ምን ይመስል ነበር?
አዎ ለመጨረሻ ጊዜ አርብ ነበር ያገኘሁት በስልክ። ሰላም ነበረ። በሰላም ተረጋግቶ ነበር ያናገረኝ። እንደዋወላለን ሁሌ። ያው ከተፈታ አሁን አላየሁትም ነበር። ሄድ
ግን እስር ቤት ጠይቃቸው ነበር።
እስር ቤት? አዎ።
ምን ተሰማሽ? በግልሽ ምን አስተያየት አለሽ ስለ ሁኔታው?
በጣም ደንግጫለሁ። በዛ ላይ ደግሞ በጣም የተሰማኝ ነገር ማለት ምንም አይነት መረጃ አለማግኘታችን በሱ በኩል ትንሽ በጣም በቃ ገርሞኛል። ምንም ልናገኝ የቻለው ነገር የለም። እንዴት ይሙት፣ ምን ይሁን፣ ምን ይፈጠር፣ ከመንግስት አካሎችም ሆነ ከምንም ይሁን ያገኘነው ምንም መረጃ የለም። በሱ በኩል የነበሩ አጃቢዎችም ሹፌሮችም ደውለን ስልክ ለማናገር ሞክረን ነበር። ስልካቸው የሚሰራ ማንንም ሰው ማግኘት አልቻልንም። በጣም የተደፋፈነ ነገር ነው። አንድ መረጃ ብናገኝ እንዴት እንኳን እንደሆነ እንደነበረ አትሊስት ደስ ይለን ነበረ። ስለ እናቴ ያው ምንም የምታውቀው ነገር ስለሌለ ማለት ይሄ ደግሞ ያው የምትወለጂ ኦር መርጠን አይደለም የባለስልጣን ሚስት የምትሆኚው። ይሄ ፋሚሊ ህይወት ነው ማለት በእንደዚህ በስራ ጉዳይ በእንደዚህ መጣ የተባለ ቤተሰብ የሚንገላ ነገር ከዛሬ 9 ዓመት በፊትም 10 ዓመት በፊትም ብዙ ነገር አሳልፈን አሁን ደግሞ ተመልሶ ያ ነገር ይመጣል። በዚህ ስርዓት ደግሞ ሲመጣ ትንሽ ይከብዳል።
ወይዘሮ ደስታ በቁጥጥር ስር መዋላቸውን የቡራዮ ከተማ የጸጥታና አስተዳደር ኃላፊ አቶ ሰለሞን ታደሰ ለአሜሪካ ድምጽ አረጋግጠዋል።
ያደርገን ስለነበረ ያንን ክትትል እስከሚያጠናቅቅ አንዳንድ ነገሮች ማጣራት የሚገባቸው ነገሮች ስላሉ ከትጥቅ ጋር የተያያዘ ቤታችን ውስጥ የተገኘ ስለሆነ በፍርድ ቤት ድርበን ነገሮችን ደግሞ ከገና ወደፊት ኢንቨስቲጌሽን የሚደረግና ማጣራት የሚገባቸው ነገሮች ስላሉ በዚህ አጋጣሚ እሳቸውንም ተከታትለን ቤት ውስጥ ያለውን መሳሪያ ሌሎች ጥቁማዎችም ስላሉ በአካባቢ ህብረተሰብ ጥቁማ እየመጣ ስለሆነ በፍርድ ቤት ትዕዛዝ መሰረት ቤታቸው ተፈትሾ የሚገኘውን ለህግ ለማቅረብ እና እውነታውን ህዝቡ እንዲያውቅን ምርመራ የሚያስፈልጋቸው ነገሮች ስላሉ ከዚህ ጋር ተያይዘው ሌሎችም የተያዙ እዛ አካባቢ የተደበቁ ሰዎችም የተያዙ ስለሆነ ተያያዥነት ስላላቸው ፖሊስ ይህን ለማጣራት ነው የያዛቸው።
አቶ ሰለሞን የጀኛት ስላለ ነው ይላሉ።
አንደኛ ቤተሰብ ሆነ ብቻ ሳይሆን እዚያ ቤት ውስጥ የምኖር የዚያ ቤት የተገኘ በታሪክ በአካባቢ ሰው ጥቆማ የተገኙ ንብረቶች አሉ። ትጥቅ አለ፣ ክላሽ፣ ሌሎች ኖርማሊ ከማህበረሰቡ ላይ ጉዳት ሊያደርስ የሚችል አንዳንድ ነገር ያገኘናቸው ስለሆነ በጥቆማ እዚያ ቤት ውስጥ ለተገኘ ከእሳቸውም እጅ የምንፈልጋቸው ነገሮች አሉ። በተጨባጭ ገና መግለጽ የማልፈልግ በኢንቨስቲጌሽን ገና የሚከድበት ነገር ስላለ ይሄ ነገር እስኪጣራ ያው መጠየቁ አይቀርም። ምክንያቱም የጠፋው የሰው ህይወት ነው። ከፍተኛ ችግር ነው ተፈጠረው በዚህ ሀገር ላይ ያው ከግለሰብ ጋር ወይም የሰብአዊ አስተሳሰብ ትስስር ስላላቸው ሳይሆን እዚህ አካባቢ ፖሊስ ይጠቅምኛል የምላቸውን ማንኛውም ማስረጃ ለማግኘት ከህግ ጋር ተያይዞ መደረግ የሚገባቸውን ነገር ማለት ስላለበት እንጂ ከቤተሰብ ትስስር ሳይሆን እውነታው ምንድን ነው? እዚ አካባቢ የተገኙ ንብረቶች አሉ። ገና ለዚፋ የምናደርግ እዚያ ቤት ውስጥ የተገኙ እሳቸውን የሚያውቁት በተጨባጭ እሳቸውን የሚያምኑት ነገር አለ። ሌሎች ነገሮች አሉ። ከትጥቅም ውጭ ሌሎች በዶኩመንት መልክ ያገኘ ናቸው ነገሮች ስላሉ ይሄን ደግሞ የግድ ቤተሰብ ማወቅ አለበት። የቅርብ ይሄንን ውስጥ የሚያውቅ ሰው ስላለ አለ የተባለው ሰው ደግሞ በጥቆማ ሲገኝ ወይም ኢንፎርሜሽን ሲመጣ አንድ ቤተሰብ የሆነ ሰው የቅርብ ቤተሰብ የሆነ ሰው ነው መጠየቅ መያዝ ያለበት እና ሊጣራ የሚገባ። ይሄ ማለት ጥፋተኛ ሆኗል ማለት አይደለም። ለማሰጃነት የምንጠቀምባቸው አንዳንድ ነገሮች የራሳቸውን ለመሆኑ የምናረጋግጥበት ሲስተሙ ይችላሉ። ይሄ ነው ዋናው።
አቶ ሰለሞን ጉዳዩ የህግ አግባብ በሚፈቅደው መሰረት እየተጣራ መሆኑን ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ለመጽሔት ክፍለ ጊዜ ያሰናዳናቸው ዘገባዎች ይቀጥላሉ። የትግራይ ክልል ምክር ቤት ጉባኤ ትናንት ተጀምሯል፣ እስከ እሁድ ይቀጥላል። ከሀዘን ድባብ በኋላ ወደ መደበኛ ስራው የተመለሰው የትግራይ ክልል ምክር ቤት የክልሉ የ2011 ዓ ም ስራ አፈጻጸም ከትግራይ ክልል ምክትል ርዕሰ መስተዳድር ከዶክተር ደብረጽዮን ገብረ ሚካኤል አድምጧል። በሪፖርቱ ላይ የቢሮ ኃላፊዎች ማብራሪያ ሰጥተዋል። በጉባኤው የመንግስታቸውን ሪፖርት ያቀረቡት ምክትል ርዕሰ መስተዳድሩ ኢትዮጵያን ለመበታተን በየጊዜው የተለያየ መልክ ያለው ሂደት እየተፈጸመ ነው፣ ለዚህም በጋራ መታገል ይገባል ብለዋል። በሪፖርታቸው በክልሉ የስራ አጥነትን ለመቀነስ በዚህ ዓመት ከ260,000 ሰዎች የስራ እድል እንደተፈጠረላቸው ገልጸዋል። ሙሉጌታ አጽብሃ ዝርዝሩን ይዟል።
የትግራይ ክልል ምክር ቤት 5ኛ ዘመን 16ኛ መደበኛ ጉባኤው በትናንትናው ዕለት መካሄድ ሲጀምር የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የመንግስታቸውን የ2011 በጀት ዓመት የስራ አፈጻጸም ሪፖርት ለምክር ቤቱ አቅርበዋል። ዶክተር ደብረ ጽዮን ያቀረቡት ሪፖርት ወቅታዊ ሀገራዊ ጉዳይ ትኩረት በማድረግ ነበር የጀመረው። በኢትዮጵያ ህገ መንግስታዊና ፌዴራላዊ ስርዓት ለማፍረስ የሚደረግ እንቅስቃሴ በየጊዜው በሚቀያየር መልኩ እየቀጠለ ነው፣ ለዚህም ልንታገለው ይገባል ብለዋል።
ትምክህተኛታትን ህገ መንግስታዊ ፌዴራላዊ መንግስቲ ከፍርሱ ሀገር ክብትኑ ብዕግርግር ስልጣን ክሕዙ ከም ዝደልዩ ኣብ ባህር ዳርን ኣዲስ ኣበባን ብሓደ መዓልቲ ፈጽሞ።
ትምክህተኞች ህገ መንግስታዊና ፌዴራላዊ ስርዓታችን ለማፍረስ ሀገር ለመበተንና በግርግርም ስልጣን መያዝ እንደሚፈልጉ በባህር ዳርና አዲስ አበባ በአንድ ቀን የፈጸሙት ተግባር ማሳያ ነው። ትናንት የትግራይ ህዝብ ከሌሎች የኢትዮጵያ ህዝቦች ጋር በመሆን ፊት ለፊት ገጥሞ ያሸነፋቸው ትምክህተኞችና አንዳንድ የስልጣን ጠመኞች እየፈጸሙት ያሉ ጸረ ሰላም ተግባር በአግባቡ ልንታገለው ይገባል። በባህር ዳርና አዲስ አበባ የፈጸሙት የአመራር ግድያ የሚያሳየን ለአማራ ክልል እንዲሁም ለሀገር በጥብጠው ስልጣን ለመያዝ ግድያ መጀመራቸውን ነው። ስለዚህ ሀገራችን ኢትዮጵያ መመለሻ ወደሌለው ቀውስና ጥፋት ሙሉ በሙሉ ከመግባቷ በፊት ወገንተኝነት መሰረት ያደረገ ትግል እንዲጀመር የትግራይ ህዝብ ከሁሉም ከህገ መንግስታዊና ፌዴራላዊ ስርዓቱ ጋር የቆሙ ኃይሎች በመተባበር ሊታገል ይገባል። ስለዚህ በቀጣይ ጠንከር ያለ ትግል እንደሚጠብቀን ማወቅና ለሱም ዝግጅት ያስፈልገናል ነው ያሉት። ዶክተር ደብረጽዮን በሪፖርታቸው በሀገር አቀፍ ደረጃ የተፈጠረው አለመረጋጋት ተከትሎ በዚህ ዓመት መጀመሪያ የክልሉ አስፈጻሚ አካል በልማትና በመልካም አስተዳደር ትኩረት ከማድረግ ይልቅ ጊዜው በመባከን እንዳሳለፈው፣ ይህም ተገምግሞ እንዲስተካከል ተደርጓል በማለት ገልጸዋል። የክልሉ ህዝብ በበጀት ዓመቱ በማህበራዊና ኢኮኖሚያዊ ዘርፍ ተጠቃሚ ለማድረግ በተሰራው ስራ 41 ቢሊዮን ብር ካፒታል ያስመዘገቡ 1543 ባለሀብቶች አዲስ የኢንቨስትመንት ፈቃድ ተሰጥቷል ቸዋል ብለዋል። ስራ አጥነትን ለመቀነስም ከ260,000 በላይ ወጣቶችና ሴቶች በገጠርና በከተማ ባሉት የእርሻና እንዲሁም የጥቃቅንና አነስተኛ ዘርፎች የስራ እድል መፍጠር መቻሉን ተናግረዋል። ይሁን እንጂ በክልሉ ያለውን የድህነት መጠን 29% በመሆኑ ይህንንም ለመቀነስ የሚያስችል የስራ እድል የመፍጠር ሂደት ትኩረት ተደርጎ መሰራት አለበት ብለዋል። ለግብርና ምርታማነት ማሳደጊያ ተብሎ በብድር ለአርሶ አደሮች የሚሰጥ ማዳበሪያ ብድሩ በጊዜው የመመለስ ከፍተኛ ችግር ስላለ የፌዴራል መንግስት ከበጀት ድጎማ 236 ሚሊዮን ብር እንደቀነሰ የገለጹት ዶክተር ደብረጽዮን የብድር መመለስ አካሄድ በእንዲህ ሁኔታ ከቀጠለ 400 ሚሊዮን ብር ከበጀት ድጎማ በቀጣይ ሊቀነስ ይችላል ብለዋል። የትግራይ ክልል ምክር ቤት ጉባኤው እስከ እሁድ የሚቀጥል ሆኖ የ2012 የክልሉ በጀት 16.5 ቢሊዮን ብር በማጽደቅ እንደሚጠናቀቅ የወጣው መርሃ ግብር ያሳያል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን እናመሰግናለን። ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች ነበር ያደመጣችሁት። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። ከእናንተ ጋር እናመሻለን። አብራችሁን ቆዩ። ወደ ሁለተኛው አጋማሽ ከመሻገራችን በፊት አንዲት ማስታወሻ አለችን። አዲስ ስርጭት የኤፍኤም ሬዲዮ በአዲስ አበባና በአካባቢው ለምትኖሩ አድማጮቻችን
ከፊታችን ሰኞ ሐምሌ 1 አንስቶ ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በአዲስ አበባው የአሃዱ ኤፍኤም ሬዲዮ 94.3 ላይ ስርጭታችንን መከታተል የምትችሉ መሆናችሁን ከወዲሁ ለማስታወቅ እንወዳለን። በአሜሪካ ድምጽ ባጭር ሞገድና በናይል ሳት ከሚተላለፈው መደበኛው የቀጥታ ስርጭታችን በተጨማሪ ነው የሚሆነው። ወደ ቤኒሻንጉል ጉሙዝ ልዩ ስሙ በሎጀ ገንፎዬ የተባለ አካባቢ የተመለሱ አንዳንድ ተፈናቃዮች ይሰጠን የነበረ የምግብ እርዳታ ተቋርጦብናል ሲሉ ለአሜሪካ ድምፅ ተናገሩ። ቃል የገባልን የእርሻ ግብዓትና መገልገያ መሳሪያዎችም ስላልተሰጧቸው ወደ ግብርና ስራቸው መመለስ ያለመቻላቸውን አመልክተዋል። በሌላ በኩል በዚህ ወረዳ አንገራ ሽንኮራ ወደ ተባለው አካባቢ ተመልሰው የነበሩ ነዋሪዎች በአካባቢው በሕግ መተዳደር ባለመቻሉ ደግሞ ለመፈናቀል መዳረጋቸውን ቅሬታ አቅራቢዎቹ ገልጸዋል። ቤኒሻንጉል ጉሙዝ የአደጋ ስጋት አመራር ጽሕፈት ቤት ኃላፊ በበኩላቸው የምግብ እርዳታውን ከሁለት ቀበሌዎች በስተቀር ተረጂዎች በሚገኙባቸው ሌሎች አካባቢዎች ሁሉ ግን ማዳረስ ችለናል ብለዋል። ተረጂዎቹን መልሶ ለማቋቋም ቃል የተገባውን የእርሻ ግብዓትና መገልገያ መሳሪያዎች ለማቅረብ የተያዘው እቅድ ግን መጓተቱን አምነዋል። የበቆሎ መዝሪያ ጊዜው በማለፉም በምትኩም የማሽላ ምርጥ ዘር ይቀርባል ብለዋል። ናኮር መልካ ተጨማሪ ዘገባ አለው።
አቶ ታደለ ፍቃዱ ወደ በሎጃ ገንፎይ ከተመለሱ ሁለት ወር ሊሆናቸው የአንድ ሳምንት እድሜ ብቻ ቢሆንም የቀራቸው የምግብ እርዳታ ያገኙት አንዴ ብቻ መሆኑን ይናገራሉ። ቃል የተገባላቸው ለግብርና ግብዓት የሚውሉ ቁሳቁሶችም ባለመቅረባቸው የመዝሪያ ጊዜ እንዳለፈባቸው አመልክተዋል። ወይዘሮ ኮዴ ቅናጢ ከ11 ቤተሰባቸው ጋር ወደ በሎጃ ገንፎይ አንገር ሸንኮራ ቀበሌ ቢመለሱም ዳግም ቀያቸውን ጥለው ለመሄድ ተገደድኩ ያሉበትን ምክንያት ያብራራሉ።
መንግስት ወደ ቀያችን ቢመልሰንም የምንገባበት ቤትም ሆነ የምናርሰው መሬት የለንም፣ ውሃም የለን። አሁን ተመልሰን ሳሲጋ ውስጥ አንገር ሴንትራል የሚባል ስፍራ ላይ ነው የምንኖረው። ገንዘብ ያለው ቤት ተከራይቶ፣ የሌለው ደግሞ የሰው በረንዳ ላይ ተንከራቶ ይገኛል። ድጋፍም እየተደረገልን አይደለም። ባለቤቴም ማገዶ ሊሸጥ ሄዶ በቀስት ተመቶ መሆናቸውን የጠቀሱት አቶ በቀለ ታምሩ የተባሉ ግለሰብ ደግሞ ወደ ቀያቸው ይመለሱ ዘንድ መንግስት መርዳት አለበት ብለዋል።
አንድ ቦታ የወጣ ነው ሰዎች 202 ሰው ነን። አባወራ ምን አለን ካለ በታች ከሞተ በላይ ነው ያለ ነው። የምንሄድበት ቦታ አጣን። ምን በላ ነገር አጣን። ሜዳ ላይ ነው ያለ ነው። መንግስት አካል ገብቶ ህጉን ተቆጣጠረ አልተቆጣጠረም እያየን ነው።
የት ነው ያሉት እርሶ?
አንገተ ሰንተራ ላይ ነው ያለ ነው።
ምን እየሰሩ?
ግማሹ ቀን ስራ እየሰራ ግማሹ ደግሞ ሜዳ ላይ ወርቆ ያለው ወገን እየለመነ ነው የሚያድርበት። በግዳጅ ገብተናል። ነገር ግን ገብተን እዛ ቦታ ላይ አንድ ጥላ የለም።
ያንን ነገር እዛው ቆይታችሁ እንዲሟላላችሁ ጠይቃችሁበት ምክንያት ምንድን ነው?
ምን ላይ ቁጭ ብለን ነው የምንጠይቀው? እዛ ቁጭ ብለን ቤት የለም እኮ አንድ ነገር የለም። ስድስት በሱ በኩል አልቀረም አንድ ነገር ፍች አላገኘን። አንድ ህግ ገብቶ ወንጀለኛ እያዝልን የምንቋቋምበት ነገር ይሰጠን እንጂ ዝም ብሎ ግቡ ማለትማ ምን ከብት አይደለም። ከብትም እኮ በረት ተሰርቶለት ነው የሚገባበት።
ሰባት የቤተሰባቸውን አባላት ከዘጠኝ ወራት በፊት በተቀሰቀሰ ግጭት ማጣታቸውን ያስታወሱት አቶ ጌታቸው ረቢራ በእርቅና ይቅርታ ቢመለሱም ወንጀል ፈጽመው የሸሹና ያልተያዙም ስላሉ መንግስት አጥፊዎች ያላቸው ላይ ተገቢውን እርምጃ መውሰድ ይገባዋል ሲሉ ጠይቀዋል። የቤኒሻንጉል ጉሙዝ የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ በበኩላቸው በግጭት ሳቢያ ከክልሉ ከተፈናቀሉ 77,000 በላይ ሰዎች ውስጥ ከ73,000 በላይ የሚሆኑት ወደ ቀያቸው መመለሳቸው ቸውን ገልጠው በሎጂ ጋንፎይ ቅሬታ የቀረበበትን ችግር ለመፍታት እየሰሩ መሆናቸውን አስታውቀዋል።
በሎጂ ጋንፎይ ላይ በአጠቃላይ ወደ 13,151 ሰዎች ናቸው የተፈናቀሉት፣ ወይም 2,507 አባወራ ማወራ ናቸው። በአሁኑ ጊዜ 100% እንደተመለሱ ነው ያንን ዳታ ምነግረን። ከተመለሱ በኋላ ግን አንዳንድ ችግሮች አሁን የምጠቅሳቸው ነገሮች ይህን እርዳታ ሌሎችም እርዳታዎች ኖርማሊ የደረሱ ናቸው። ግን አንዳንድ ቦታ ላይ ትልልቅ መኪናዎች የማይገቡ ቦታዎች አሉ። ውሃ በጭቃ በተለያዩ ምክንያት ይሄ ለአንድ ቦታ አንድ ጊዜ ሳይሆን ሁለት ጊዜ ነው የደረሰላቸው። ግን አንድ ጊዜ ተከፋፍሎላቸው ሁለተኛው ጊዜ አሁን በመከፋፈል ላይ ነው ያለው ማለት ነው። ትንሽ ቅሬታ አቅርበዋል። እኛም የምናውቀው ነገር ነው። አልፎ አልፎ አንድ ሁለት ቦታ ላይ አሁንም መኪና ስላልደረሰላቸው ይህሉ ከሰንተር ወደ ቀበሌ ያልደረሰበትና አንዱ ሳይድ አለቻ የሚባል ቦታ ነው እና አንገርዋጃ የሚባል ቦታ አሁን አነሰብኝ ትንሽ ነው የሚባለው። 15 ኪሎ ነው ለአንድ ሰው ስታንዳርድ ነው።
ጥሩ። ሌላኛው ከዚህ ጋር ተያይዞ አሁን ከክረምቱ ጋር ተያይዞ የግብርና ግብዓቶች አቅርቦትም እንዲሁም የመሳሪያ አቅርቦትም አልቀረበልንም ይላሉ። ቃል ተገብቶ ያልቀረበበት ምክንያት ምንድን ነው?
አሁን የእርሻ መሳሪያ የእጅ እርሻ መሳሪያ ነው። አሁን አርሶ አደሮቹ የጠየቁት ብዙ ነገር ነው። በሬ፣ ትራክተር፣ ሌሎችንም ነገሮች ነው። መንግስት ዘንድሮ ማቅረብ የሚችለውን ነገር እያቀረበ ነው። ከዚያ ውስጥ አንዱ የእጅ እርሻ መሳሪያ የሚባል ነው። አካፋ፣ ዶማ፣ ማጭድ ምናምን የሚባሉት ክልሉ መንግስት ገዝቶ አከፋፍተዋል። እንዳውም ለመጀመሪያ ጊዜ የደረሰው ለበሮጂ ካምፖ ነው። ለዚሁ መረጃ እንዲያዝ ለሁሉም ተፈናቃይ አካባቢዎች ይሄ የእጅ እርሻ መሳሪያ ደርሰዋል። ተኛ የምርጥ ዘር ነው። ምርጥ ዘር እንደ ሀገርም ችግር ነበረ። ስለዚህ የአካባቢ ዘር የሚባል በክልሉ መንግስት አሁንም ተወስኖ ግዢ ተፈጽሞ ኦልሬዲ እየተጓጓዘ ነው። እሱ አልደረሳቸውም፣ ግን ነገ ከነገ ወዲያ አሁን እየደረሰ ስለሆነ ሌሎች ቦታዎች ላይ እየደረሳቸው መሆኑን የማሽላ ዘር ነው። አሶሳዋን የሚባል ቫራይቲ ነው እየተከፋፈለ ያለው ማለት ነው ለክልል።
አቶ ታረቀኝ ከአንገር ሸንኮራ ዳግም ለመፈናቀል ተዳርገናል ሲሉ አቤቱታ ያነሱትንም አስመልክቶ ተከታዩን ምላሽ ሰጥተዋል።
ወደዛ ሂዱና የሚሰጠውን እዛው ተቀበሉ። እዚህ ኦሮሚያ ላይ መቀመጥ ብዙም አስፈላጊና አዋጭ አይደለም። ሁለተኛ እዚህ ተቀምጣችሁ ኢንፎርሜሽን ላታገኙ ትችላላችሁ። በየቀኑ የህግ የበላይነት እየተከበረ ስለሆነ ስለዚህ ወደዛ ብትመለሱ የምል ለእነሱ ነግረናቸዋል። ከዛ ደግሞ ከዛ በኋላ የተሰሩ ስራዎች አሉ በብዛት ማለት ነው።
አዎ፣ እነሱ አሁን የሚሉት ቤትም የለም ማረፊያም የለንም መሬታችንም ስለተቆፈረ ምን አለን ብለን ነው የምንሄደው የሚል ነገር አንስተውልኝ ነው።
ህብረተሰቡ ከተመለሰ በኋላ ባገኘው አንጻራዊ ሰላም ቤቱን በደቦና በመተጋገዝ ነው እየሰሩ የነበሩት። ቤቶች ሙሉ በሙሉ ተሰርተዋል። በአሁኑ ጊዜ ሳር አላገኙም። ምንድን ነው ሸራ ይቀርባል ተብሎ ለባሎች ካምፖ አካባቢ ለተቃጠሉ ቤቶች 740 ቤቶች ናቸው መንግስት ፕላስቲክ አፈላልጎ ልኮላቸዋል። ስለዚህ የቤት ችግር የለም። አሁን እነሱ እቃችን አልተመለሰም አንዳንድ ነገሮች አሉ ነው። ይህንን ደግሞ ሂዱና ለአካባቢው አስተዳደር አመልክቱና ይመለስላቸዋል ብለን ይህንን ሁኔታ አመቻችተን ከወረዳ አስተዳዳሪዎች ጋር ተስማምተን መጣን። ስለዚህ ይሄ ነገር ዴይሊ እየተሰራ ነው።
በርካታ ጥፋቶችን ፈጽመዋል በሚል የተጠረጠሩ ግለሰቦች ተይዘዋል ያሉት አቶ ታረቀኝ ማንኛውንም ስጋት የሚያሳድሩባቸውን ጉዳዮች አስመልክቶ አስፈላጊውን መረጃ ለህግ አካላት በማቅረብ የአካባቢያቸውን ሰላም በጋራ በመጠበቅ ሰላምና መረጋጋት በዘላቂነት እንዲሰፍን ጥሪ አቅርበዋል። ለቪኦኤ ናኮር መልካ አምቦ።
ናኮርን ለዘገባው እናመሰግናለን። በስፖርት ወቅት በርከት ያሉ የማህበረሰባዊ እንቅስቃሴዎች በሚካሄዱበት በዘንድሮው የአትላንታው ፌስቲቫል ላይ የቀድሞው የኢትዮጵያ አየር ኃይል ማህበራት አባላትም ለየት ያለ መሰናዶ ይዘው ከተገኙት ውስጥ ናቸው። የታሪክ ማሳወቂያ ያሉትን አውደ ርዕይ ሀብታሙ ስዩም ተከታትሎታል። ቀጥሎ ይቀርባል።
ካፕቴን ተሾመ ተንኮሉ እባላለሁ። በቀደመው አየር ኃይል ውስጥ ተዋጊ ስኳድሮን ውስጥ ነበርኩኝ። ከዛ በኋላ ኢህአዴግ ወደ ስልጣን ከመጣ በኋላ እና የቀደመው አየር ኃይል ከስራ ውጪ ሲሆን ከአመት በኋላ እንደገና ወደ አየር ኃይሉ ተቀራቅዬ በአስተማሪነት እስከ 1998 የኤርትራ ጦርነት በኋላ ከዛ በኋላ በተወሰነ ደረጃ ሁለት ዓመት የሆነ ክፍተት ነበረ። እንደገና ተመልሼ ደግሞ 2003 ድረስ አስተማሪነት ስራ ነበረ። ኢትዮጵያ በነጻነት ቆይታለች ስንል የተከፈለ ዋጋ አለ። ያንን የተከፈለ ዋጋ ነው ለማሳየት የምንሞክረው። እስከ 1966 በንጉሱ ከዛ በኋላ ደግሞ ወታደራዊው መንግስትም ተቀይሮ አየር ኃይልን ፉሊ ተቀብሎ ስራውን ይሰራ ነበር። በኢትዮጵያ ውስጥ የተለያዩ ጦርነቶች ተካተዋል። እነኛን ጦርነቶች ግን በአስደናቂ ሁኔታ አየር ኃይሉ በአየር የበላይነት የሀገሪቷን የአየር ክልል ሲያስጠብቅ ነበር። በ1983 በአጋጣሚ በህዝባዊ ወያኔ አርነት የሚመራው የኢህአዴግ ጦር አገሪቷን ተቆጣጠረ። አገሪቷን በተቆጣጠረ ሰዓት ሰራዊቱን የአየር ኃይልን መስሪያ ቤት ሙሉ ለሙሉ ከስራ ውጭ ያደረገ እስከ ዛሬ ድረስ ማለት ነው። የታሪክ ክፍተት ተፈጠረ። ይህን የታሪክ ክፍተት ትውልድ እንዲያውቀው ያስፈልጋል። ለሀገር መስዋዕትነት የከፈሉ ትላልቅ ስራዎችን የሰሩ ጀግኖች አሉ። እነዚህን ጀግኖች ዛሬ ሀገር ልታስታውሳቸው፣ ልታመሰግናቸው ወይም ስማቸውን እንኳን እንዲዘከር የተፈቀደበት ሁኔታ አይደለም። ሶ ያ ክፍተት ተፈጠረ፣ የታሪክ ክፍተት። እዚህ የምታየን በጣም ጁኒየር የሆንን የአየር ኃይል አባላት ናት። እኛ እነዚህን ሰዎች ካላከበርን ሌላ ጀግና ማንም ሊያከብር አይችልም። ይህንን ክፍተት ለመሸፈን ነው እኛ ይህን የምንሰራው።
ስሜ አባቡ ደሴ ይባላለሁ። 121 ቅጥር ነኝ፣ በአውሮፓ አቆጣጠር ማለት ነው። ከዛ ጀምሬ አየር ኃይልን አገልግዬ ነው የወጣሁት። አየር ኃይልን ለማሳወቅ ነው። ከዚህ የበለጠም ብዙ ታሪኮች አሉ፣ ግን ያለን ድንኳን ሁሉንም ከበር ማድረግ አይችልም። እዚህ የመጀመሪያ ጀነራል አሰፋ አያና የመጀመሪያው የአየር ኃይል አዛዥ ናቸው። ሁለተኛው አበራ ወልደ ማርያም፣ ቀጥሎ ጀነራል አሰፋ ግብረዚ ኤርትራዊ ናቸው። ጀነራል ዮሐንስ አራተኛው ናቸው፣ እሳቸውም ኤርትራዊ ናቸው። እኔ ጀነራል ኢትዮጵያ ጋር ጀነራል ታዬ ጥላሁን ናቸው። እኔ ጀነራል ፋንታ በላይ፣ የመጨረሻው ጀነራል አማ። ያው አየር ኃይልን ስም ለማሰራት የሚያደርጉት ጥረት ነው፣ በራሳቸው የሰሩት ነው። ስለ ኢትዮጵያ አየር ኃይል የተጻፈ መጽሐፍ ነው። እነዚህ ደግሞ መጽሔቶች ናቸው።
ኮሎኔል ጥግነ ሀብተ ጊዮርጊስ ይባላል። በአየር ኃይል በአየር መንገድ ደግሞ ካፕቴን ጥግነ ሀብተ ጊዮርጊስ ነው የሚባለው። ወደ 20 ዓመት ሰርቻለሁ አየር ኃይል። ከዛ ወደ አየር መንገድ ተዛውሬ ደግሞ እንዲሁ እስካሁንም አስተምራለሁ። ምክንያቱም የድሮ የበራሪዎች ካፓሲቲ ከአሁኑ ጀኔሬሽን የተሻለ ሆኖ ታይቶ ማለት መሰለኝ እኛን ይፈልጉናል። ይህንን አስተምርልን እያመጣው እኔም ማስተምረው አውሮፕላን ሲሙሌተሩ ታምፓ ፍሎሪዳ ነው ያለው። ግንጃ ያለው ብዙ በተለይ ዋሽንግተን ዲሲ አካባቢ አለ። እንደ በህይወት የተባባል ብዙ ሰዎች አግኝቻለሁ።
ስለዚህ እንደዚህ ያለው ዝግጅት የመገናኛ
ቦታ ነው፣ የማስታወሻ ቦታ ነው፣ ያንን የነበረህን ፍቅር የምታድስበት ቦታ ነው። ዲስ ካይንድ ኦፍ ስታፍ።
የዛሬው ቀን በጣም የሚያስደስት ቀን ስለሆነ በተለይ የአየር ኃይል ሰራዊት በዚህ አይነት መልክ ተገናኝተን ይህንን መልእክት ስናስተላልፍ በጣም ደስ ይለናል።
እኔ መቶ አለቃ አበራ ኃይሉ እባላለሁ። የሚግ 21 ፋይተር አውራሪ ነበርኩ። አሁንም ብዙ ወንድሞቼ ስለ አየር ኃይል ብዙ ተናግረዋል። እንኳን ለአራተኛው ዩናይትድ በዓል አደረሳችሁ እላለሁ። እንግዲህ ሀገራችን በምትፈልገን ሁሉ ከአሁን በኋላም እንደ አስፈላጊነቱ ዝግጁ ነን።
መቶ አለቃ አስናቀ በለጠ እባላለሁ። ይሄኛውን የቀድሞ አየር ኃይል ህብረት ማህበር ስናከብር 5ኛ ዓመታችን ነው። አሁን በዚህ አጋጣሚ በነገው ዕለት በየዓመቱ የምንገናኝበትን ቀን ለማክበር ዝግጁ ሆነን ከየቦታው ተሰባስበናል። ቪዎችም እዚህ ተገኝታችሁ እኛን ስለቀረጻችሁ በጣም እናመሰግናለን።
1485 ማስተር ደረጀ በቀለ እባላለሁ። እንግዲህ መሀል ብትሰለፍም የመጨረሻ ጁኒየር ስለሆንኩ ነው ተራዬን ጠብቄ ለመናገር። እንደ ማንኛውም የኢትዮጵያ አየር ኃይል የዩናይትድ አባል ነኝ እና ይህንን በዓል ለአራተኛ ጊዜ እዚህ በአንታ እያከበርን ነው። ብዙ ሲኒየሮች አለቆቻችንን በእድሜ የማናቃቸውን ሁላ በአካል ለመገናኘት ይህ ማህበር ስላስቻለን ይሄ ነገር መቀጠል ስላለበት ለትውልድ መተላለፍ ስላለበት በዚህ ጉዳይ ላይ ሁላችንም የተሻለና ጥሩ እንቅስቃሴ አድርገን ወደፊትም መቀጠል እንዳለበት አስገነዝባል።
አድማጮች፣ ከመሰናበታችን በፊት ሀብታሙን አመሰግናለሁ። ከመሰናበታችን በፊት አዳነች ማጠቃለያ ዜና ታነባለች።
የአማራ ክልል የመንግስት ኮሚኒኬሽንስ ጉዳይ ጽፈት ቤትና የክልሉ ፖሊስ ኮሚሽን በአገሪቱ ወቅታዊ ጉዳዮች ዙሪያ በጋራ ጋዜጣዊ መግለጫ ሰጥቶ ጀነራል አሳምነው ጽጌ በልዩ ሁኔታ ያስቀመጧቸው ያሏቸውን 218 የልዩ ኃይል ፖሊስ አባላትም በቁጥጥር ስር መዋላቸውን በመግለጫው አመልክተዋል። ለፌዴራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉ የክልሉ የመንግስት ኮሚኒኬሽንስ ጉዳይ ጽፈት ቤት ኃላፊ ተናግረዋል። የሱዳን ገዢ ወታደራዊ መማክርትና የዲሞክራሲ ደጋፊ ጥምረት የሲቪል መንግስት ለመመስረት በሚደረገው ጥረት በሽግግር ወቅት የስልጣን ክፍፍል ለማድረግ ተስማምተዋል። በጠቅላይ ሚኒስትር የሚመራ ነጻ መንግስት ማቋቋምን ያካትታል። ሁለቱ ወገኖች ለሶስት ዓመታት ወይም ትንሽ ከዛ ለበለጠ ጊዜ ወታደራዊ ኃይልና ሲቪሎች እየተፈራረቁ ሀገሪቱን የሚመሩበት ሉዓላዊ ካውንስል ለመመስረት መስማማታቸውን የአፍሪካ ህብረት ልዑክ ሙሐመድ ኤል ሐሰን ላባት ገልጸዋል። አፍሪካውያን ፍልሰተኞች የተሳፈሩበት ጀልባ ቱኒዥያ ጠረፍ ላይ ሰምጦ 83 ሰዎች አልቀዋል። 3 ሰዎች ለመትረፍ ችለዋል ይላል የጠረፍ ጥበቃ ኃይል። ጀልባው ውዋራ ከተባለች የሊቢያ ከተማ ተነስቶ ሰዓታት ካለፉ በኋላ ከሁለት ቀናት በፊት ሜዲትራኒያን ባህር ላይ መስመጡ ተዘግቧል። አንድ በህይወት ተርፎ የነበረ ሰው ወደ ኋላ ሆስፒታል እንደሞተ ታውቋል።
የተከበራችሁ አድማጮች ለዛሬ አርብ ምሽት ያሰናዳናቸውን ዝግጅቶች አጠናቀናል። ዝግጅታችንን እስከምናበቃ ድረስ አንድ ሙዚቃ መርጦልናል ንጉሱ ታምሬ። ተጀምሯል ሙዚቃው። እንደውም ሚኪያስ ንጉሴና ማርታ ጌታቸው ናቸው። ታገሰኝ፣ ትንሽ ጊዜ ስጠኝ፣ ትንሽ ጊዜ ስጠኝ ይባባላሉ። እናድምጥ። ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ባሉላ ከበደና በሌሎችም ባልደረቦቻችን ስም እንሰናበታለን። ከአዳነች ፍስሐዬ ጋር ያስተናገድኳችሁ ቆንጂት ታየነ ነኝ። አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ።
ሬዲዮ ድምፂ ኣሜሪካ እዩ። ብ1922 25 ሜትር ባንድ ከምኡውን ብናይል ሳት ኣብ ፌስቡክን ዩቲብን ካብ 4-4 ፍርቓን ወይ ከዓ ካብ 10-10 ፍርቓን ይመሓላለፍ። ዳሓን ድምፅኩም ኩራ ሰማዕትና ሎሚ ዓርቢ 5 ሓምለ 2019 ወይ ከዓ